ቢያንስ ጀመር ምናደርገው ወደ ትልቁ ስዕል የሚወስደንን ርዕስና አንሳ ታዩ ጉዳይ አጥብቆ ቢይዘን ተደራራቢ ጥያቄዎችን ቢመጡ ምክንያታዊ ይመስለኛል። ሆኖም አገር ወዴት እየሄደች ነው? ምንስ ቦታ ነው ያለችው የሚለውን ለመመለስ ሶስት ጸሐፊዎችን መነሻ እናደርጋለን ለዚህ ውይይት። ሁለታችሁ እዚህ ውይይቱ ላይ ያላችሁ ናችሁ። ፕሮፌሰር መሳይ ቀጥታ ወደ እርሶ ነው የምመጣው። ከእርሶ ቀድሞ አንድ ጽሑፍ የጻፉ በኢትዮጵያ ጉዳይ በርካታ ጽሑፎችን በማቅረብ የሚታወቁ ፈረንሳዊ ረኔ ለፎ የመጀመሪያ ጽሑፋቸውን ላስቀድም። ኢትዮጵያ ወዳልታወቀው ክልል ወይም አየር እየገባች ነው በሚለው ጽሑፋቸው ላይ ጠቅላይ ሚኒስትር አብይን አወድሰው ይንደረደራሉ። ዘመን በጠገበው የአስተዳደር ዘይቤ ወደ ስልጣን በመጡ በመጀመሪያው ጥቂት ሳምንታት ውስጥ አብዛኛውን ኢትዮጵያውያን የሚያነሷቸውን ጎትጓች ይሏቸዋል ጥያቄዎች በመመለስ ሁሉንም የተለመዱ አሰራሮች አፈራርሰዋል ሲሉ ያወድሷቸውና ሶስት መሰረታዊ ስህተቶችን ግን ሰርተዋል ይላሉ። በግዙፉ ተቀባይነታቸው፣ በግርማ ሞገሳቸው፣ በተሰሚነታቸው መተማመናቸው ይላሉ እንደ አንድ ነጥብ ያነሱታል። ምንም እንኳን አይነተኛ የሚባል ለውጥ ቢመጣም ወዴት እየሄደች ያለች ሀገር መሆኗ የማይታወቅ ነው የሚለውን ሀሳባቸውን ለማጠንከር በርካታ ዝርዝሮችን ይሰጣሉ። በጣም ሰፊ ጽሑፍ ነው፣ በርከት ያሉ ጭብጦችን ይዳስሳል። እርሶ እያንዳንዳቸውን ነቅሰው በቀጥታ ነው የተቃወሙት። እንክርዳዱን ከስንዴው ወይም ከፍሬው የሚል ጽሑፍ ነው የመጀመሪያ ጽሑፉ፣ በግርድፍ ነው የመለስኩት። ይህንንም እንዴት ነው የሚከራከሩት ፕሮፌሰር መሳይ የኚህን ሰው ትችት?
አዎ እንግዲህ እኔ ረኔ ለፎርት ብዙ ጊዜ የጻፈውን አንብቤያለሁ። ከእሱም ጋር ግንኙነት አለን፣ እንታወቃለን፣ ብዙ ጊዜ ሀሳብ እንለዋወጣለን። ቆይቷል ማለት እንግዲህ ከጀመርን አዲስ ግንኙነት አይደለም። ሁሌም አንስማማበት ነገር ነበር እሱ በጣም ኢንፎርሜሽን የማገኝበት ምንጮች አሉኝ በማለት ከዚሁ ከህዋት አካባቢ ሰዎች የሚያገኘውን እንደ ማስረጃ ብዙ ጊዜ ሲያቀርብ ነው እማየው። እና ያ ሆኖ አሁን የመጨረሻው ጽሑፉ ግን በጣም ነው የገረመኝ። ምክንያቱም አንደኛ ነገር በህዋት ስር በነበረ ጊዜ ኢትዮጵያ ልክ ሰላምና ሀገሪቷን ወዴት እንደምትሄድ እንደሚታወቅ አሁንም እና ከህዋት የተረከብን ኢትዮጵያ የወዳደቀች ወዴት እንደምትሄድ እንደውም እርስ በርስ ጦርነት አካባቢ የደረሰች እንደነበረ ሁላችንም እናውቃለን። ሁለተኛ ደግሞ አሁንም ቢሆን በኢህአዴግ ስር ሆኖ ለምን አብይ ይህንን ለውጦች አላመጣም? ምን ህወሓትን አገለለው የሚል ነው። ምክንያቱም ካለ ህወሓት ሀገሪቱ አደጋ ላይ ትወድቃለች። እንግዲህ በሚሊተሪው በደህንነቱ ባላቸው ስፍራ ይመስለኛል። ሁለተኛ ደግሞ እውነትም እሱ ህወሓት ከዚህ በፊት ያደረገውን ስህተት ተቀብሏል እና እየተለወጠ ነው፣ ስለዚህም ብዙ ማስረጃዎች አሉ ይላል። እና ይህን ሁሉ አድርጎ ኢንፎርሜሽን የማገኝበት ምንጮች አሉኝ በማለት ከዚሁ ከህወሓት አካባቢ የዛ ጽሁፍ ትልቁ ሀሳብ ምንድን ነው? ለምን ይህን ሁሉ ሲደረግ ህወሓት ተገለለ ነው። ይህ ነው ፍሬ ነገር።
መልካም። የህግ አልባነትን በሀገሪቱ ከዚህ ቀደም ከታየው የበረታ ቀውስ መፈጠሩን ይገልጻሉ። እርሳቸው ስለሌሉ አንዳንዱ የጽሁፋቸውን ጭብጦች ማንሳት አለብኝ። እርሳቸው ወደ ስልጣን ከመምጣታቸው ጠቅላይ ሚኒስትር አብይን ነው የሚሉት፣ ከመምጣታቸው 6 ወር በፊት ከነበረው እርሳቸው ከመጡ በኋላ በነበረው 6 ወር ውስጥ በተለያየ አገሪቱ ክፍል እጅግ የተጋነነ ቁጥር ያለው ቀውስ መብዛቱን ይገልጻሉ። የስልጣን ወይም ደግሞ ተጽዕኖ የማድረግ ክፍተት መፈጠሩን ሲገልጹ ደህንነቱ በጣም አርፍዶ ቆይቶ እስቲ ቆይተን እንመልከት የሚል አይነት አቀራረብን ይከተላል ይላሉ። ማሳያዎች አሉ ጠቅላይ ሚኒስትሩን ለአደጋ ያጋለጠ መሆኑን፣ ምንም እንኳን ቀደም ሲል ሌሎች ምክንያቶች የቀረቡም ቢሆን ኋላ ላይ ግን ጠቅላይ ሚኒስትሩ ራሳቸው ተቀብለው ይፋ ያደረጉትን የቅርብ ጊዜውን የጥቃት ሙከራ አዝማሚያ የመሰለ ሁኔታ ሲታይ በእርግጥም የደህንነቱ ክፍል የጦሩ አመራርና ሌሎች የት ነበሩ የሚለውን ጥያቄ ማስነሳቱ አልቀረም። ከዚህ አንጻር ምንም እንኳን እርስ በርስ በተመላለሳችሁት መሰረት የፈረንሳዩን ጸሐፊ የረኔ ለፎን ጭብጦች ሙሉ በሙሉ ባይቀበሉ እንኳን ክፍተቶችን የጠቆሙባቸውን መከራከሪያዎችንስ እንዴት ይመለከቷቸዋል? እንደምን ይሞግታሉ ፕሮፌሰር መሳይ?
አይ ለዚህ በጣም የሚገርመኝ ነገር አንዳንዱ ጋራም ሰው የምከራከረው በዚህ ነው። ምንድን ነበር የምንጠብቀው? ግን ዝም ብሎ ህወሓት ስልጣኑን ለቆ በቃ ያውልህ ብሎ እንዲወጣ ነው የምንጠብቀው የነበረው? እንዲህ አይነት ለውጥ ሲመጣ በየቦታው ረብሻ እንደሚነሳና ጠብ እንደሚነሳ መገመት አንችልም? ከዚህ እኮ ወዲያ ያለን ምንድን ነው? አብዮት ነው። አብዮት ደግሞ እናውቀዋለን ምን እንዳስከተለ እና በተቻለ መጠን በሰላም እንዲጓዝ ነው እና ይሄ ደግሞ በተቻለ መጠን ማን ሁሌም በሰላም ይካሄዳል ማለት አይደለም ግን በአመዛኙ ወደ ሰላም መሄዱ ነው እርምጃችን ወዴት ነው ይሄድን ያለነው በሚለው ላይ ነው ስለዚህ እዚህም እዛም ተነሳ በኦጋዴን በምን ብንሄድ የተነሳው የእርስ በርስ ግጭት ሁሉ ከለውጡ ጋራ ተከትሎ የሚመጣ ወይ ለውጡን ለማቆም በሚመኩሩ ሰዎች ወይም ደግሞ ለውጡ ያልገባቸው ሰዎች ጋራ የሚያጋጭ መሆኑ ግልጽ ነው። እኮ ምን ገረምበትም ነገር አይመስለኝም።
እንዲህ ባለው ሁኔታ ውስጥ ማለፋችን ግዴታ ነው የሚሉት።
ነው በአመዛኙ ጥሩ ነው አልተበላለቀም ወደሚለው ነው መሄድ ያለብን እንጂ ይሄማ ልክ ነው ዝም ብሎ ትንሽ እንደው ላይ ላይ ለውጥ ቢሆን ይገባኛል። ብዙ 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 ነገሮች እየተነቃቀሉ ብዙ ነገር በአንድ በኩል ደግሞ እንደረሰው በ25 በገዛው ግዜ በየቦታው ቦምብ ተቀበረዋል። አንዱም የዚህ የዘውግ ጥያቄ ነው። ማን ነው እሱን ያመጣው? የዚህ የዘውግ ግን በየቦታው ተከልሎ ሰዎቹ ፈለጉ አልፈለጉ ምን ያስከትላል ወደፊት ወደሚለው ሁሉ እዚሁ ሳይገባ ዝም ብሎ ብቻ በፖለቲካና ለመከፋፈል ተብሎ ተሰራ። እና አሁን ይሄን ተረከበናል የተረከብሉ እኮ ነገር ነው። እና እሱን በተቻለ መጠን በሰላም እንዲሄድ ማድረግ ነው እንጂ ከረብሻና ከምን ልናመልጣ አንችልም። እና ለምንድነው አዲሱ መንግስት ላይ ለምንድነው ልክ እንደ ምክንያት ሆኖ የሚለጠፈው የመጣበት ስሩ ኬት እንደሆነ ያውቀን ሊገባይ ያልቻለው?
መልካም በጽሁፎም በኢትዮጵያ ጉዳይ እንክርዳዱን ከፍሬ ወይም ከስንዴው በሚል ጥቦችን እያነሱ እንዲህ እንዳሁኑ ይከራከራሉ። ለአድማጮች የተወሰነ የሁለት ወገን እይታዎችን ለማሳየት ያህል ነው። ታዲያ ጠንከር ያለው ክርክር በሌሎቹ የውይይት ተሳታፊዎችም እንዲቀጥል መስፍን አንተም አንድ ጽሁፍ ጽፈሃል። ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋ ቀደም ብዬ የተከስኩት ለተሐድሶና ለሽግግር ዘመን የፍኖተ ካርታ ጥቆማ ብለህ ነጥቦችን ታነሳለህ። መጀመሪያ ባጭሩ ብታሲዘን ይህ የፍኖተ ካርታ ጥቆማ ምን አይነት መሰረታዊ አቅጣጫዎች መከተል አለባቸው ነው የምትለው?
አዎ በዛ ጽሁፍ ለማሳየት የሞከርኩት በዋናነት አገሪቱ ወዴት እንደምትሄድ በየደረጃውና በየዘርፉ የሆነ አይነት ጥቆማ የሚሰጥ ፍኖተ ካርታ ወይም ሮድ ማፕ ያስፈልገናል። እሱን ለማዘጋጀት ማሰብ መጀመር መነጋገር መጀመር አለብን በየደረጃው የሚል ነው። ምክንያቱም ያንንም ሆነ ዛሬ በዋናነት የምንነጋገረው በየዕለቱ ስለሚወሰዱ እርምጃዎችና እነዛ እርምጃዎች በሚቀጥለው ቀን ሊኖር ስለሚችለው ነገር የሚነግሩን ነገር እንዳለ ነው። ፍኖተ ካርታ በሌለበት እንደዚሁ በየቀኑ እየተደነቀን አመት ሁለት አመት ነው ወይ የምንሄደው? እንደዛ ለመሄድ እንደ አገር አቅሙ አለን ወይ? አደገኛስ አይደለም ወይ እንደዛ መሄድ የሚል ነው። እና ጠቅላይ ሚኒስትሩ እንዲሁም በየደረጃው በየክልሉ ያሉት መሪዎች ፍኖተ ካርታቸውን በተወሰነ መልኩ ሁሉንም ዝርዝሩን ላይነግሩን ይችላሉ፣ ግን መቼ የት ጋር እንዴት አይነት ትልልቅ እርምጃዎችን መጠበቅ እንዳለብን ወይም መዳረሻዎችን መጠበቅ እንዳለብን ሊነግሩን ይገባል የሚል ክርክር ነበር ያቀረብኩት። እንግዲህ በእኔ ግምት እስካሁን የተሰማሁ አልመሰለኝም። ለምሳሌ በቅርብ ሚኒስትሮች የአንድ ገጽ የአንድ አመት እቅዳቸውን በምን ጉዳዮች ላይ እንደሚያተኩሩ አውጥተዋል ተብሎ በጣም በጉጉት ነበር ያየው። ያ ግን የሚያሳየው ልክ አገሪቱ በተለመደ የአስተዳደርና የአመራር ሂደት ውስጥ እየሄደች እንዳለች ነው። አገሪቱ ያለችበትን የሽግግር ሂደት በተለየ መንገድ የሚያሳይ ነገር አላየሁም። ሌላው ቀርቶ ሚኒስትር መስሪያ ቤቶቹ የየራሳቸውን ፍኖተ ካርታ እንኳን እንዲያዘጋጁ አይጠየቁም። በዛ ዝም ብለው የተፈጠሩ በጣም ለመለካት የሚያስቸግሩ ግን ሲነበቡ ደስ የሚሉ ግቦች ተቀምጠዋል። አንዳንዶቹ ለመለካት የሚቻሉ ናቸው፣ ሌሎቹ በጭራሽ ሊለኩ የማይችሉ ናቸው። ለኔ ግን ያነዚህ ሚኒስትሮች በቅድሚያ ሊሰጣቸው የሚገባው የቤት ስራ ለሚቀጥለው አንድ አመት የሽግግር ሂደቱን እንዴት እንደምታዳብሩት ምን አይነት አስተዋጽኦ እንደምታበረክቱ እቅድ አቀርቡ ነበርም ለኔ መሆን ያለበት።
መልካም
ለበኛ ሰራቸው እና ያንን ለማቅረብ እና ለመጠየቅ የሞከርኩት ይሄን ጉዳይ እንዳይረሳ።
መልካም መስፍን፣ የማነቃቃት ሙከራ ትለዋለ፣ በዝርዝር ጭብጦችን አስቀምጣሃል። መተማመን ብቻ አይበቃም፣ ይልቁንም ደግሞ ለወዳጅ የለውጥ ሂደቱ ተፋሰስ በየድምሩ የሀገራዊ ተሐድሶና ሽግግር ቁልፎ ይዘቶች ዝርዝሮች ያሏቸው ጭብጦችን ታነሳለ። እንዲህ መሰሉ ጽሁፍ ከተነበበ እንዲያወያይ እንዲያነጋግርም ጭምር ነውና ተስፋ አድርጋለሁ ጽሑፉ እጃቸው የገባ ካንተ ተቃርነውም ሆነ ደግፈው ይበልጥ የሚወያዩበት እድል ይፈጥራል። እስኪ እኛም የዚህ ውይይት መሰረታችን ግራና ቀኝ ሐሳቦችን ማምጣት ነውና ቴኖክ የሁሉንም ጽሑፎች የማየት እድል ገጥሞህ እንደሆነ ተስፋ አድርጋለሁ። በፕሮፌሰር መሳይ ለረኔ ለፎ የተጻፈውን የመስፍንንም ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋን ጨምሮ ግራና ቀኝ የሚነሱ የሚያከራክሩ ነጥቦች ላይም ደግሞ ወደ ዋናው ጥያቄ እንዝለቅና በርግጥ ወዴት ይሄድ እንደሆነ እናውቃለን ወይ? ካንተን ጀምር ይሄን መሰረታዊ ጥያቄ።
ወሽ አሉላ በቀጥታ ባጭሩ ለመመለስ አናቀም ነው ብለው ግን ከዛ በፊት ፕሮፌሰር መሳይና መስፍን ያነሷቸው ነገሮች ላይ ተጨማሪ አሳባት እየቀጥላለሁ። ፕሮፌሰር መሳይ ሲናገሩ ለረኔ ለፎ በሰጡት ምላሽ ላይ ይሄ ነገር የሽግግር ሂደት አይደለም ወይ? እንደዚህ አይነት ችግሮች በየቦታው እንደሚነሱ፣ የተለያዩ ተቃውሞዎች፣ ግጭቶች እንደሚፈጠሩ የሚታወቅ የሚተነበይ ነገር አይደለም ወይ? ይሄ ነገር ከውጥ ኃይሉ በኃላፊነት መጠየቅ እንዴት ይቻላል ብለዋል። ይህን ቢያንስ በከፊል እስማማበታለሁ። ትክክል ነው። በተለይ እንደኛ ሀገር በጣም ከፍተኛ የሆነ የዘውግ ክፍፍል፣ ከፍተኛ የሆነ በጣም ህዝብ ለህዝብ ሊያናቁር ሊያጋጩ የሚችሉ ትርክቶች በየመገናኛ ብዙሃኑ ሲሰራጭ በነበረበት ሁኔታ እንደዚህ አይነት ነገሮች እንደሚፈጠሩ መጠበቅ ይገባል። እሱ ትክክል ነው። በአንድ በኩል ግን የጠቅላይ ሚኒስትር አብይ አስተዳደር ተጠያቂ የሆነበት ለነዚህ ግጭቶች ብዬ የማስበው ነገር አለ። መነሻቸው ላይሆን ይችላል፣ መነሻ ሊሆን አይችልም። ራሱ በራሱ ላይ ግጭት ሊቀሰቅስ አይችልም። እርምጃ አወሳሰድ ላይ ግን በጣም ቸልተኝነት እና የመዘግየት አዝማሚያ በጣም ይታያል። በፊት በመጀመሪያ አካባቢ በጣም የተወሳሰቡ ነገሮች ስለሆኑ ያሉት ስልጣኑ በደንብ አልተደላደለም፣ ሙሉ በሙሉ ተቋማቱ ላይ ቁጥጥር የላቸውም ጠቅላይ ሚኒስትሩ፣ በዚህ ምክንያት ሊሆን ይችላል የሚል አስተሳሰብ ነበረ። በኋላ ላይ ግን አዲስ አበባ ውስጥ የተደረገውን ሰልፍ እና ከዛ በኋላ የተወሰደውን እርምጃ ካየው በኋላ ያ ግምቴ ትክክል እንዳልሆነ ነው የተረዳሁት። እርምጃ መውሰድ ሲፈልግ የጠቅላይ ሚኒስትር አብይ አስተዳደር እርምጃ ይወስዳል። ያለ አግባብ ዜጎችን አስሮ የፍርድ ቤት ሳይቀርቡ ለወራት እስከ ማሰር የሚደርስ በዛ መነጽር ሳየው በየአካባቢው ለሚነሱ ግጭቶች ሁሉ በበቂ ሁኔታ መልስ መስጠት ባይችል እንኳን መልስ መስጠት የሚችልባቸው ሁኔታዎች ነበሩ። እነዛን ማድረግ አልቻለም እና መንግስት በቃ አሁን ህግና ስርዓት የለም ለሚለው አስተሳሰብ እና ለከፍተኛ የሆነ የጦር መሳሪያ ኮንትሮባንድ ዝውውር አስተዋጽኦ አድርጓል የሚል ሀሳብ አለ። እኛ ማለት ሙሉ በሙሉ ለሁሉም ነገር ተጠያቂ ነው ማለት አይደለም፣ ግን ከዛ አንጻር ስናየው የጠቅላይ ሚኒስትሩ አስተዳደር ኃላፊነት መውሰድ አለበት የሚል ነገር አነሳለሁ። የመስፍን ያነሳው ላይ የመስፍን ጽሁፍ አንብቤዋለሁ። ጥሩ ጽሁፍ ነው። አሁን መስፍን ያነሳው ነገር ላይ የዛሬ መቼ ነበር አሉ ላይ ተወያየ ነው ያኔ ስንወያይ መስፍን አሁን ያነሳውን ነገር ሲያነሳ እኔ ልዩነት ነበረኝ ያኔ። ምክንያቱም ጠቅላይ ሚኒስትሩ ስልጣናቸው ምን ድረስ እንደሆነ አይታወቅም፣ ገና አልተደላደሉም፣ ብዙ ነገሮች ግልጽ አልሆኑም። ስለዚህ ሁሉንም ነገር በማናቅበት ሁኔታ እና ቁጥጥር በሌለ ምን ያህል ስልጣንና አቅም እንዳላቸው በማናቅበት ሁኔታ እንደዚህ አይነት ዝርዝር የአፈጻጸም መመሪያ እንዲያወጡ ወይም ፍኖተ ካርታ መስፍን እንደሚለው እንዲያወጡ መጠበቅ አስቸጋሪ ይመስለኛል የሚል አስተሳሰብ ነበር። አሁን ከመስፍን ጋር ለመስማማት ተገድጃለሁ። ቢያንስ ማድረግ የሚችሏቸውን ነገሮች እያደረጉ አይደለም ብዬ ገምታለሁ። ለምሳሌ ምርጫን በተመለከተ የምርጫ ቦርድ የምርጫ ሕጉ ይቀየራል፣ ከተቃዋሚ ፓርቲዎች እና ከሚመለከታቸው አካላት ጋር በመወያየት እንዲሻሻል ይደረጋል፣ ምርጫ ቦርዱ ራሱ እንደገና ይዋቀራል የሚል ተስፋ ሰጥተው ነበር ጠቅላይ ሚኒስትሩ። ባለፈው ሳምንት ምርጫ ቦርድ ራሱ እንደተናገረው ለምርጫ እየተዘጋጀን አይደለም፣ ህጉም እየተሻሻለ አይደለም፣ የመዋቅሩም የሚል መግለጫ አውጥተዋል። ሌሎችንም ነገሮች መመልከት እንችላለን፣ ሌሎች ህጎችንም። አንድ እንግዲህ ትልቅ እርምጃ ሊባል የሚችለው የካቢኔ ሹመት፣ ጠቅላይ ፍርድ ቤት ፕሬዚደንት ሹመት የመሳሰሉት ጥሩ ጥሩ ሹመቶች ተሰጥተዋል። ግን ካቢኔ 50% ሴቶች መሆናቸው ብዙ የሚያነጋግር ነገር ነው። ግን ቢያንስ የጠቅላይ ፍርድ ቤት ፕሬዚደንቷ መሾም በብዙ ሰው ያስማማ ያስደሰተ ውሳኔ ጥሩ ነው ሊባል ይችላል። ሁሉንም እንኳን ሹመቶች በዚህ መንገድ ብናያቸው ተቋማትን መገንባት አንዱ ብቻ አካል ነው ተገቢውን ሰው መሾም። ሌላኛው ህጎችን መቀየር ነው። በጣም ብዙ የተበላሹት በጣም ብዙ ዘመን ሲጮህባቸው የነበሩ በተደጋጋሚ ቃል የተገባባቸው ግን እስካሁን ምንም ነገር እየተደረገ እንደሆነ ያልታየ ብዙ ህጎች አሉ፣ አልተቀየሩም። ሌላ ሁለተኛው ደግሞ ተቋማትን ማጠናከር፣ አዳዲስ ተቋማትን መገንባት ሲባል ተቋማትን ተተንባይ ማድረግ ነው። ባህሪያቸው በተከታታይ ወጥ የሆነ አሰራር ሂደት እንዳለው ማን ምን አይነት ነገር ሊፈጽም ምን እንደሚጠብቀው የሚያሳይ ከህግ ተቋማቱ፣ ከኢኮኖሚ ተቋማቱ፣ ከቢሮክራሲው፣ ከሁሉም ተቋማት እንደዚህ አይነት ነገር መታየት መጀመር አለበት። ያን ለማሳየት እንግዲህ ህጉ መሻሻል አለበት። ህጉ ከተሻሻለ በኋላ ነው እና ሰዎችን በመሾም ጥሩ ሰዎች እንኳን ቢሆኑ በመሾም ለውጥ አለ ለማለት ያስቸግራል። ለእኔ የሚመስለኝ በአጠቃላይ ግን እንደ ምክንያት የማነሳው ኢህአዴግ እንደ ፓርቲ ሁለት ዛፍ ላይ ለመውጣት የተገደደ ይመስለኛል። አንደኛው የዚህ የለውጡ መሪ አሁን እንግዲህ ኢህአዴግን የሚመሩትን ሰዎች ነው። ኢህአዴግ ስለሆነ ስሙ የድሮ ኢህአዴግ አለ ለማለት አይቻልም። አሁን የለውጡ መሪ ሆኖ ለውጡን አስከትሎ ከዛ በኋላ ወደ ዲሞክራሲ የሚደረገውን ሽግግር በስኬታማነት ለመምራት አደራ ወስዷል። ከህዝብም ቢያንስ በተዘዋዋሪ መንገድም ቢሆን አደራ ተሰጥቶታል። አደራ ተቀብሏል። እንግዲህ ለባለአደራው ለማስረከብ እየሰራ ነው። አንዱ እሱ ነው። ሁለተኛው ግን የዚህ ሽግግር አደራ ተቀባይም መሆን ይፈልጋል። በምርጫው ተወዳድሮ ከዛ በኋላ አሸንፎ እንደገና ከሽግግሩ በኋላ ያለውን ዲሞክራሲያዊ አስተዳደር የመምራትም ፍላጎት አለ። ጥሩ ነገር ነው። እሱ ምንም ችግር የለም። በዛው ጣብቂኝ ውስጥ የገባ ይመስለኛል አንዳንድ ጊዜ እና በእርግጥ ምክንያቱ ይሄ ላይሆን ይችላል። በቂ ማስረጃ የለኝም። ተጽዕኖ ማድረጉ ግን የሚቀር አይመስለኝም። ከዲሞክራሲያዊ ሽግግር ጋር በቀጥታ የተያያዙ ነገሮችን እየሄዱበት ያለውን ፍጥነት ስናይ፣ ሌሎች እንግዲህ አስተዳደራዊ መዋቅራዊ ችግሮች እንዳሉ ሆነው ያ ምናልባት ተጽዕኖ ሊያረግ ይችላል እና በሁለቱ መካከል ምናልባት ውጥረት ሊኖር ይችላል የሚል ግምት አለኝ። በሀገሪቷ ውስጥ አሁን እየታየ ያለው በብዙ ቦታ ባለፈው ሳምንት በሶማሌ እና በኦሮሚያ ክልል በነበረ ግጭት 10 ሰዎች ሞተዋል የሚል ዘገባ ነበረ። ትግራይ ውስጥ በትግራይ እና በአማራ የወልቃይት እና የራያ ትልቅ ብጥብጥ ነበረ። ግድያ፣ መፈናቀል ነበረ። በቅርብ እንኳን ያሉት ኦነግ ታምብቶ ትናንትና ደግሞ እንግዲህ አብሮ ለመስራት ተስማምተዋል የሚል በጣም ግራ የሚገባ መግለጫ ወጥቷል። ምን ማለት ነው እሱ ራሱ? ስለዚህ አሁንም ብዙ ነገሮች አሉ ወዴት እየሄድን እንደሆነ ለመተንበይ አስቸጋሪ የሚያደርጉ እና ተስፋው አለኝ ግን ስጋቱም አለኝ። አሁንም መተንበይ በጣም አስቸጋሪ ነው የሚመስለኝ። አሉ
መልካም መተንበይ ያስቸግራል። ስጋትና ተስፋ የተቀላቀለ ስሜት አለኝ ያልከው ሄኖክ፣ ወደ ፕሮፌሰር መሳይ ልሻገር። ፕሮፌሰር መሳይ የሄኖክን መከራከሪያዎችም ሰምተዋል። እርሶስ በእርሶ እምነት ቀደም ብለው የገለጹት ነገር አለ፣ የሽግግር ሂደት ውስጥ መከሰት የነበረባቸው ነገሮች ናቸው የተከሰቱት መሆን የነበረባቸው ናቸው ብለዋል። በእርግጥ ግን አገሪቱ ወዴት እየሄደች እንደሆነ ለውጡ የሚይዝ የሚሰምር መሆኑን መናገር ይቻላል? እርሶስ ምንድን ነው እይታው?